ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ዘወትር በየለቱ ከምሽቱ 3 ሰዓት ጀምሮ የሚያሰማውን ፕሮግራም አሁን ጀመረ። አሁን በስራ ላይ ያለው የአስቸኳይ ጊዜ አዋጅ እንዲነሳ የሚኒስትሮች ምክር ቤት ወሰነ።
የአስቸኳይ ጊዜ አዋጅ እንደሚታወቀው በባህሪው መብቶች ላይ ጫና ያደርጋል። ስለዚህ በተቻለ መጠን አጭር ጊዜ እንዲሆን ይመከራል።
የኢትዮጵያ የሕግ ባለሙያዎች ሰብአዊ መብቶች ድርጅት ዲሬክተር አቶ አምሃ መኮንን ድምፅ ነው የሰማችሁት። ውሳኔውን አስመልክቶ ከሰጡት አስተያየት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ረቡዕ ጥር 18 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪው ኮርኔሊየስ ቲነር፣ ከአቀናባሪያችን ኤልያስ አስማሬ፣ የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ ከዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አበባየሁ ገበያውና ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዓለም አቀፍ የቀይ መስቀል ኮሚቴ ካለፈው መስከረም ወዲህ ለመጀመሪያ ጊዜ ወደ ትግራይ መቀሌ የመድኃኒት አቅርቦት ማድረስ መቻሉን ዛሬ ባወጣው መግለጫ አስታወቀ። ኤደን ገረሞ ዝርዝሩን ይዘዋለች።
በባለስልጣናት ድጋፍና ትብብር መሰረታዊ መድኃኒቶችና በአስቸኳይ ተፈላጊ የሆኑ የሕክምና አቅርቦቶች ዛሬ ረቡዕ መቀሌ መድረሳቸውንና በክልሉ ወደሚገኙ የጤና ተቋማት የሚሰራጩ መሆናቸውን የኮሚቴው መግለጫ አስታውቋል። በኢትዮጵያ የዓለም አቀፍ የጤና አስተባባሪ አፖሎ ባራሳ የመጀመሪያው የመድኃኒት አቅርቦት ሆስፒታል መድረሱ ትልቅ እፎይታ ነው ብለዋል። አያይዘውም እነዚህ በሺዎች ለሚቆጠሩ ሰዎች የህይወት አድን እርዳታዎች ናቸው። የእነዚህ እርዳታዎች መቀጠል ምን ያህል ወሳኝ መሆናቸውን ለመግለጽ ይቸግረኛል ብለዋል። ዓለም አቀፉ ቀይ መስቀል በመጪዎቹ ቀናትና ሳምንታት የሕክምና እርዳታ አቅርቦቶችን ለመላክ ማሰቡንም አመላክቷል። የጸጥታ ሁኔታ ከፈቀደም ሰብአዊ እርዳታዎችን የጫኑ ተሽከርካሪዎችን በየብስ ለመላክ ማቀዱንም አስታውቋል። በተመሳሳይ ሁኔታም የቀይ መስቀል በአማራና አፋር ክልሎች በሚገኙና በጦርነቱ ከፍተኛ ጉዳት ለደረሰባቸው የጤና ተቋማትም እርዳታዎቹን እንደሚያቀርብ አስታውቋል። አስተባባሪዋ ባራሳ በሰሜን ኢትዮጵያ የሚገኙ የጤና ሰራተኞች አስቸኳይ እርዳታ ለሚፈልጉ ሰዎች ምላሽ ለመስጠት እጅግ በጣም አስቸጋሪ በሆነ ሁኔታ ውስጥ እየሰሩ ነው ሲሉ ተናግረዋል። ዓለም አቀፉ ቀይ መስቀል በግጭት ውስጥ ተሳታፊ የሆኑ ሁሉም ወገኖች እርዳታው በጣም ለሚያስፈልጋቸው ሰዎች እንዲደርስ ሁኔታዎችን እንደሚያመቻቹም መጠየቃቸውን በመግለጫው ተመልክቷል።
የዩናይትድ ስቴትስ መንግስት በዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ድርጅት USAID አማካኝነት በኢትዮጵያ በኦሮሚያ ክልል 400,000 በላይ ሰዎችን ኑሮ ሊያሻሽል የሚችል በ10.2 ቢሊዮን ብር ሁለት አዳዲስ የመዋለ ንዋይ ፕሮጀክቶችን ተግባራዊ እንደሚያደርግ አስታወቀ። በኢፋና በUSAID ተግባራዊ የሚደረጉ ሁለቱ የመዋለ ንዋይ ፕሮጀክቶች በኢትዮጵያ መንግስት የሚመራውን የማህበራዊ የምርት ደህንነት ወይም ሴፍቲኔት መርሃ ግብር እንደሚያጠናክር በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ አስታውቋል። መርሃ ግብሩ 5 ሚሊዮን የሚደርሱ ሰዎች ራሳቸውን ከድህነት ለማላቀቅ እንዲያግዙ እየረዳቸው መሆኑም በመግለጫው ተመልክቷል። ለመርሃ ግብሩ ቀዳሚውን ድጋፍ እየሰጠ ያለው USAID መሆኑን መግለጫው ጠቅሶ እንደ አውሮፓ አቆጣጠር ከ2015 ጀምሮ ወደ 60 ቢሊዮን ብር ማውጣቱን አስታውቋል። የድንበር የለሽ ሐኪሞች ቡድን 9 አባላቱ ከትናንት በስቲያ ሰኞ ጥር 18 ምሽቱን በሱዳን ባለስልጣናት ካርቱም ውስጥ ተይዘው ከታሰሩ በኋላ በማግስቱ መለቀቃቸውን ዛሬ ባወጣው መግለጫ አስታወቀ። የቡድኑ አባላት የታሰሩት ከሚሰሩበት ሆስፒታል ወደ ቤታቸው ሲመለሱ መሆኑን ገልጾ ሌሊቱን በፖሊሶች ስለሚሰሩት የሕክምና ስራ መጠየቃቸውን አስታውቋል። የሐኪሞቹ ቡድን የአስቸኳይ ጉዳዮች ኃላፊ ሚሼል ኦሊቨር የባልደረቦቻችንን መታሰርና ስለ ሕክምና ስራዎቻቸው መመርመር ተቀባይነት የለውም ብለዋል። ኃላፊዋ አክለውም ሐኪሞቹ መለቀቃቸው ተገቢ ቢሆንም ቀድሞውንም ቢሆን ግን መታሰራቸው አግባብ አለመሆኑ ግልጽ ነው ብለዋል። ዓለም አቀፉ የድንበር የለሽ ሐኪሞች ቡድን በሱዳን ሁሉንም መስፈርት አሟልቶ ሕጋዊ ፈቃድ ያለው መሆኑን በመግለጫው ጠቅሶ በሱዳን የሚገኘው የሕክምና እርዳታ ለሚያስፈልጋቸው ሰዎች እርዳታ ለመስጠት ብቻ መሆኑን አመልክቷል። የቡድኑ አባላት በእስር ቆይታቸው ምንም አይነት አካላዊ ጥቃት ያልደረሰባቸው መሆኑን ተገልጿል። የዩጋንዳ መንግስትን በመተቸት የሚታወቀው ጸሐፊና ዓለም አቀፍ ሽልማት ተሸላሚው ካክዌንዛ ሩኪራ ባይሻጃ ከነበረበት እስር ቤት እንዲፈታ ፍርድ ቤት በወሰነ በሰዓታት ውስጥ በድጋሚ መታሰሩን ጠበቆቹ አስታውቀዋል። የሲቪል ልብስ የለበሱት ሰዎች ከነበረበት እስር ቤት አውጥተው ወደ አልታወቀ ቦታ እንደወሰዱትም ጠበቆቹ ተናግረዋል። ሐሊማ አቱማኒ ከካምፓላ ያደረሰችንን ዘገባ ስምኝሽ የቆየ ታቀርበዋለች።
ካኩንዛ ሩኪራ ባሻይጃ ማክሰኞለት በዋስ እንዲፈታ ፍርድ ቤት የወሰነለት ቢሆንም ጠበቆቹ ታስሮ ከነበረበት ኢታሊያ እስር ቤት ሲደርሱ ሊያገኙት እንዳልቻሉ ተናግረዋል።
የእስር ቤቱ ኃላፊዎች እዛ እንደሌለና ከእስር ቤቱ በመውጣት ላይ የነበረ አንድ መኪና እንደወሰደው ነገሩት። ማንነታቸው እንዳይገለጽ በመጠየቅም መኪናው የወታደር መሆኑንና ታርጋ ቁጥር የሌለው መሆኑን ነግረውናል። ይዘነው የሄድነውን የዋስትና ወረቀትም ወስደውታል።
ሩኪራ ባሻይጃ በታህሳስ ወር ላይ ታስሮ ምንም አይነት ክስ ሳይመሰረትበት ባልታወቀ ቦታ ከሰው ጋር ሳይገናኝ ታስሮ ከቆየ በኋላ በፕሬዝዳንቱ ዩዌሪ ሙሴቬኒና ልጃቸው ሊውተናንት ጀነራል ሞሆዚ ኬነሩ ጋባ ላይ መጥፎ ንግግር ተናግሯል በሚል ሁለት ክሶች ተመስርተውበታል። ኬነሩ ጋባ እንደ አውሮፓውያን አቆጣጠር በ2026 በሚደረገው ምርጫ አባታቸውን ይተካሉ ተብሎ ይጠበቃል። ሩኪራ ባሻይጃ በአንድ ምናባዊ ሀገር የሚፈጸም ሙስናና ራስ ወዳድነት ላይ በጻፈው ረጅም ልቦለድ የሚታወቅ ሲሆን ብዙዎች ምናባዊዋ ሀገር ዩጋንዳ እንደሆነች ያምናሉ። ሩኪራ ባሻይጃ በዚህ ጽሑፉም ባለፈው ዓመት ፔን ፒንተር ከተሰኘው ተቋም ዓለም አቀፍ ጀግና ጸሐፊ የሚል ሽልማት አግኝቷል።
በሌላም በኩል እዚያው ዩጋንዳ ውስጥ በዩጋንዳ በኮቪድ-19 ምክንያት ለሁለት ዓመት ተጥሎ የቆየው ሰዓት እላፊ ሰኞ ዕለት ተነስቷል። መጠጥ ቤቶችና ምሽት ቤቶች ስራ እንዲጀምሩም ፈቃድ ተሰጥቷል። በውሳኔው የተደሰቱ በርካታ ሰዎች በዓለም ላይ ከተጣሉት ክልከላዎች ሁሉ ረዥም ጊዜ ያስቆጠረው የዩጋንዳው ክልከላ በመነሳቱ ደስታቸውን ሲገልጹ ታይተዋል። በዩጋንዳ 3500 የሚሆኑ ሰዎችን ለሞት ያደረገውን የኮሮና ቫይረስ ስርጭትን ለመቆጣጠር የምሽት ሰዓት ላፊው እንደ አውሮፓ አቆጣጠር በመጋቢት ወር 2020 ከታወጀ ወዲህ የንግድ ተቋማት ከምሽቱ 1 ሰዓት ላይ ይዘጋሉ፣ መኪናዎችም በመንገድ ላይ መንቀሳቀስ አይችሉም ነበር። ከምሽቱ 1 ሰዓት ጀምሮ ዝግ ሲሆኑ መኪናዎችም በመንገድ ላይ መንቀሳቀስ አይችሉም ነበር። መንግስት የሰዓት ላፊውን ቢያነሳም ወደ ማንኛውም ምግብ ቤትም ሆነ መጠጥ ቤት ሲገባ የፊትና የአፍንጫ መሸፈኛ ጭንብል የማድረግና የክትባት ካርድ የማሳየት ግዴታ ግን እንደሚቀጥል አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሩሲያ፣ የዩክሬን፣ የጀርመንና የፈረንሳይ ባለስልጣናት ዛሬ ረቡዕ ፈረንሳይ ዋና ከተማ ፓሪስ ላይ ተገናኝተው በሩሲያና ዩክሬን ድንበር ዙሪያ ስላለው ውጥረት መነጋገራቸው ተገለጠ። ምዕራባውያን አገሮች ሩሲያ በዩክሬን ድንበር አቅራቢያ ባከማቸችው 100,000 ጦር የተነሳ ዩክሬንን ልትወር ትችላለች የሚል ስጋት የገባቸው ሲሆን ሩሲያ ዩክሬንን የመውረር ሐሳብ የሌላት መሆኑን ገልጻለች። ይሁን እንጂ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ወደ ሩሲያ አቅጣጫ የማይስፋፋ አለመሆኑ ማረጋገጫ እንዲሰጠኝ እፈልጋለሁ ብላለች። የሩሲያ ፕሬዝደንት ቃል አቀባይ ዲሚትሪ ፔስኮቭ በዛሬው የፓሪስ ውይይት ትልቅ ውጤት የሚያመጣ ግልጽ ንግግር ይደረጋል ብለው ተስፋ እንደሚያደርጉ አስታውቀዋል። የዩክሬኑ ፕሬዝደንትም ይህንኑ እንደሚጠብቁ ዛሬ ባወጡት የትዊት መልእክት ገልጸዋል። በዚህ መካከል ሩሲያ ከምስራቅ አውሮፓ ከምትገኘው ቤላሩስ ጋር ወታደራዊ የጦር ልምምድ እያደረገች መሆኑ ገልጻ ተጨማሪ ወታደሮችንም ወደዚያ መላኳንም አስታውቃለች። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ትናንት በሰጡት መግለጫ ሩሲያ ዩክሬንን ብትወር ከባድ ጉዳት የሚከተላት መሆኑን አስታውቀዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በዚህ ሳምንት የዩናይትድ ስቴትስ ዩኒቨርሲቲዎች በሚቀበሏቸው ተማሪዎች ማመልከቻ ውስጥ ዘርን እንደ አንድ ወሳኝ መመዘኛ አድርገው መውሰድ መቻል አለመቻላቸውን አስመልክቶ የተነሳውን ክስ የሚመለከት መሆኑን ገልጿል። ፍርድ ቤቱ በሃርቫርድ ዩኒቨርሲቲና በኖርዝ ካሮላይና ዩኒቨርሲቲ ላይ የተነሱ ክሶችን አጣምሮ የሚመለከት መሆኑን አስታውቋል። ጠቅላይ ፍርድ ቤቱ በሁለቱም ክሶች የተነሱትን ጭብጦች ፍርድ ቤቱ ራሱ እንደ አውሮፓ አቆጣጠር በ2003 ያስተላለፈውንና በ2016 ደግሞ ያጸናውን እንደሚመለከት ገልጿል። በፍርድ ቤቱ ጸድቆና ጸንቶ የነበረው ሕግ ዩኒቨርሲቲዎች ተማሪዎችን ለመቀበል ዘርን እንደ አንድ መመዘኛ መውሰድ ይችላሉ የሚለውን ሕግ የሚመለከቱ መሆናቸው ታውቋል። ተከራካሪዎቹ ችሎታና ብቃትን እንጂ ዘርን እንደ መመዘኛ መውሰድ አይገባም የሚል መከራከሪያ ማንሳታቸው ተመልክቷል። ክሱ መታየት የሚጀምረው በመጪው ህዳር ወር መሆኑም ተገልጿል። የኮቪድ-19 ወረርሽኝ ህገወጥ የሰዎች ዝውውርን አባብሷል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በየዓመቱ የሚያወጣው ሪፖርት አስታወቀ። በሪፖርቱ ውስጥ መልእክታቸውን ያካተቱት የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን የዚህ ዓመቱ ህገወጥ የሰዎች ዝውውር ሪፖርት እንደ ኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥ ያሉ ዓለም አቀፍ ቀውሶች በተለይ በሌሎች ተግባራት ግፍ የደረሰባቸው ሰዎች ላይ የበለጠ ጉዳት እንደሚያደርሱ ያሳየ ነው ብለዋል። አክለውም ህገወጥ የሰዎች ዝውውርን ለመግታት ሌሎች አገራት ከዩናይትድ ስቴትስ ጋር እንዲተባበሩ ጥሪ አቅርበዋል። ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ድርጅ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ረቡዕ ምሽት ዝግጅታችንን ነው። ዝግጅታችን እስከ አራት ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ራም ማክሊን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ አራት ሰዓት ይቀጥላል። በራዲዮና በቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ቀዳሚውን የዕለቱን አብይ ርዕስ እናሰማችሁ። አሁን በስራ ላይ ያለው የአስቸኳይ ጊዜ አዋጅ እንዲነሳ የኢትዮጵያ የሚኒስትሮች ምክር ቤት መወሰኑ ተሰማ። ውሳኔው እንዲጸድቅም ለሕግ አውጪው አካል ለተወካዮች ምክር ቤት እንዲተላለፍ መወሰኑ ተገልጧል። መለስካቸው አመሃ ነው የተከታተለው።
የሚኒስትሮቹ ምክር ቤት ዛሬ ባካሄደው ሁለተኛ አስቸኳይ ስብሰባው ከወራት በፊት ተጥሎ የነበረው የአስቸኳይ ጊዜ አዋጅ እንዲነሳ ማጽደቁ ታውቋል። ከምክር ቤቱ የወጣው መረጃ እንደሚያሳየው ህወሓትና ግብረ አበሮቹ በአገሪቱ ህልውና ላይ ከፍተኛ አደጋ የደቀኑ በመሆኑና ይህን አደጋ በመደበኛው የሕግ ማስከበር ሥራ መከላከል የማይቻል ሆኖ በመገኘቱ ይህን የአስቸኳይ ጊዜ አዋጅ የሚኒስትሮች ምክር ቤት ባለፈው ጥቅምት 23 ቀን 2014 ዓ ም አውጆ እንደነበረ አስታውሰዋል። አዋጁም በተወካዮች ምክር ቤት ቀርቦ መጽደቁንም ይናገራል። ቪኦኤ ያናገራቸው አንድ የሕግ ባለሙያም ሐሳባቸው ከዚህ አጠቃላይ የሕግ አሰራር የሚገጥም ይመስላል። አቶ አምሃ መኮንን የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብቶች ድርጅት ዲሬክተር፣
የአስቸኳይ ጊዜ አዋጅ የታወጀው አንድም የአገርን ጸጥታ አደጋ ላይ የሚጥል በመደበኛው የሕግ ስርዓት ሊፈታ የማይችል ሁኔታ ሲፈጠር ነው። ሌላም በተፈጥሮ አደጋ ምክንያት እንደዚሁም በህዝብ ላይ ከፍተኛ አደጋ ሲጋረጥ ነው እና ይሄ እንግዲህ አሁን ከአሁን ስራ ላይ የቆየው አስቸኳይ ጊዜ አዋጅ ሁላችንም እንደምናውቀው በዋነኛነት በትግራይ ከተነሳው ጦርነት ጋር ተያይዞ በመላ ሀገሪቱ ስጋት በመፈጠሩ በአንዳንድ ቦታዎች ላይም ምልክቶች ስለታዩ ይሄንን ስጋት ለማስወገድ በሚል ነው።
የሚኒስትሮች ምክር ቤት ያሰራጨው የጽሁፍ መግለጫ አክሎም የአስቸኳይ ጊዜ አዋጁን ማውጣት የግድ አስፈላጊ እንዲሆን አድርጎ የነበረ ሁኔታ የተቀየረ በመሆኑና ስጋቱን በመደበኛው የሕግ ማስከበር ሥራ መከላከልና መቆጣጠር የሚቻልበት ደረጃ በመደረሱ ለስድስት ወራት የታወጀውን የአስቸኳይ ጊዜ አዋጅ የተፈጻሚነት ጊዜ ማሳጠር አስፈላጊ ሆኖ ተገኝተዋል ይላል። አቶ አማ ከዚህ ጋር ይስማማሉ።
የአስቸኳይ ጊዜ አዋጅ እንደሚታወቀው በባህሪው መብቶች ላይ ጫና ያደርጋል። ስለዚህ በተቻለ መጠን አጭር ጊዜ እንዲሆን ይመከራል። የአዋጁም ተፈጻሚነት ስጋቱ ባለበት ቦታ ብቻ እንዲሆን ይመረጣል። ከሁሉም በላይ ደግሞ በተለይ ይሄ አደጋውን ለማስወገድ ወይም አስቸኳይ ጊዜ አዋጅ እንዲታወጅ ምክንያት የሆነው መነሻ የሆነው ምክንያት የሌለ ወይም የቀነሰ መሆኑን ሲታወቅ በጣም የሚበረታታ ነው ይሄ የአስቸኳይ ጊዜ አዋጅ መነሳት። ስለዚህ በእኛም ሀገር ሁኔታ ባለንበት ተጨባጭ ሁኔታ ሙሉ በሙሉ የጸጥታ ስጋት የለም ማለት ባይቻልም ግን አዋጁ ሲታወጅ በነበረበት ሁኔታ አገርን አንድነት የሕዝብን ለከፍተኛ አደጋ የሚጥል ሁኔታ አለ ብሎ ማለት አይቻልም እና ከዛ አንጻር አዋጁ ከሚፈጥረው ጫና አንጻር መነሳቱ የሚበረታታ ነው ብዬ ነው ማምነው።
አንዳንድ ታዛቢዎች እንደሚሉት ከሆነ ይህ ውሳኔ ከ35ኛው የአፍሪካ ሕብረት የመሪዎች ጉባኤ ጋር የተያያዘ ነው። አቶ አምሃ መኮንን በበኩላቸው ይህንን በእርግጠኝነት መናገር ባይቻልም ውሳኔውን በአሉታዊ ገጽታ ሊያሳይ የሚችልበት ምንም አይነት ምክንያት የለም ይላሉ።
ሊያያዝ ይችላል፣ ቢያያዝም ተገቢነት አለው ብዬ ነው የማምነው። ቅድም እንደገለጹት አስቸኳይ ጊዜ አዋጅ የሚፈጥረው ጫና አለ። ሜሴጁም ራሱ ወይም የሚያስተላልፉ መልእክት ራሱ ሀገሪቷ በከፍተኛ የጸጥታ ችግር ውስጥ እንዳለች የሚያሳይ ነው። ከዛም በኋላ በቀጥታ ደግሞ የሚጥላቸው ገደቦች፣ እንቅስቃሴ ገደቦች አሉ። ስለዚህ የአፍሪካ ህብረት እንግዲህ የአፍሪካ መሪዎች እና በርካታ የአፍሪካ መንግስታት ወኪሎች የሚመጡበት ነው። ስለዚህ ከስጋት ነጻ ሆኖ ቢመጡ ይመረጣል። አንድ እሱ ነው። ሁለተኛ በአዋጁም የሚያስቀምጣቸው ገደቦች ችግር የማይፈጥሩባቸው ማረጋገጥ ያስፈልጋል። ስለዚህ ቢያያዙ ተገቢነት አለው። ምናልባት አገርን አደጋ ላይ የሚጥል ሁኔታ እያለ ለነሱ ጥቅም ብቻ ተነሳ የሚባል ከሆነ እሱ ስህተት ነው። እንደዛ መታሰብ የለበትም። ግን እንዳልኩት የመሪዎች ስብሰባው በተሳካ ሁኔታ እንዲካሄድ ለማመቻቸት የተወሰደ እርምጃ ከሆነም ጥሩ ነው ብዬ ነው የማምነው።
የሚኒስትሮች ምክር ቤት ውሳኔውን እንዲያጸድቅለት ለህዝብ ተወካዮች ምክር ቤት እንድላከውም በዚሁ መግለጫ ተመልክቷል። የተወካዮች ምክር ቤት ይህንኑ ውሳኔ በአጭር ጊዜ እንደሚያጸድቀውም ይጠበቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። አድማጮች፣ ወደ ተከታዩ የመጽሔት ርዕስ እንወስዳችኋለን። በትግራይ ክልል ካሉ ዩኒቨርሲቲዎችና ከወልዲያ ዩኒቨርሲቲ በአማራ ክልል ወዳሉ ሶስት ዩኒቨርሲቲዎች የተመደቡ ተማሪዎች እስካሁን መፍትሄ አላገኘንም አሉ። ተማሪዎቹ ቅሬታቸውን ለማሰማት ወደ ትምህርት ሚኒስቴር በተደጋጋሚ ቢያመሩም መልስ የሚሰጣቸውን አካል እንዳላገኙ ነው የተናገሩት። ተማሪዎቹ በአሁኑ ሰዓት ለስነ ልቦናና ለሌሎች ችግሮች መጋለጣቸውንም ለአሜሪካ ድምፅ ተናግረዋል። ከሚኒስትሩ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኬኔዲ አባተ ዝርዝሩን ይዘዋል።
በሰሜን ኢትዮጵያው ግጭት ምክንያት በትግራይ ክልል ባሉ ዩኒቨርሲቲዎች እንዲሁም በአማራ ክልል ወልዲያ ዩኒቨርሲቲ ይማሩ የነበሩ ከ10,000 በላይ ተማሪዎችን በሌሎች ዩኒቨርሲቲዎች መመደቡን የትምህርት ሚኒስቴር መግለጹ ይታወሳል። ከነዚህም አብዛኛው ወደ ተመደቡበት በመሄድ ትምህርታቸውን የጀመሩ ቢሆንም በአማራ ክልል በሚገኙት የጎንደር፣ የባህር ዳርና የደብረ ብርሃን ዩኒቨርሲቲዎች የተመደቡ ተማሪዎች ግን እስካሁን እንዳልገቡ በመግለጽ ቅሬታቸውን ለማሰማት ትምህርት ሚኒስቴር በተደጋጋሚ ቢመላለሱም መፍትሄ እንዳላገኙ ይገልጻሉ።
ስሜ ኢየሩስ ደጉ ከህግ ትምህርት ክፍል ከአድግራት ዩኒቨርሲቲ ወደ ደብረ ብርሃን ዩኒቨርሲቲ። እኔ የመጨረሻ ዓመት ተማሪ ነኝ። የመጣሁትኝ የህግ ተማሪዎችን ወክዬ ነው። እኛ የቀረን ኤግዚት ኤግዛም እና አፓረንትሺፕ ብቻ ነው። ሌላውን ጨርሰናል። ደብረ ብርሃን ሪፕለስ ተደርገን ነበረ። ስቲል ደብረ ብርሃንም አልቀበልም ብሎ አናውንስ አድርጓል፣ ቁስለኞች ስላሉ ብሎ። ህይወታችን ጊዜያችንን ሉዝ እያደረግን ነው። የእኛ መጨረሻ ምንድን ነው? እዚህ ስንገባ ሊያናግሩን ራሱ ፍቃደኛ አይደለም። አሁን ገብተን ነበረ፣ ከዛ ውስጥ ነው የወጣሁትኝ። በዘበኛ ነው ውጡ፣ በቃ ጨርሰናል ብለውናል ና ያሉት። ስቲል ግን እኛ አንወጣም ብለን ሁሉም ብዙ ተማሪ ያለ ውስጥ እየጠበቀ ነው፣ ዶክተር ብርሃኑ እስከሚመጡ ድረስ ማለት ነው።
ስሜ ብስራት ፋንታውን ይባላል። የአራተኛ ዓመት የመቀሌ ዩኒቨርሲቲ ኢንቫይሮንመንታል ሄልስ ተመራቂ ተማሪ ነበርኩኝ። እኔ የተመደብኩት ጎንደር ዩኒቨርሲቲ ነበር። ስቲል ነው ግን ምንም አይነት መልስ እያገኘን አይደለም። ትምህርት ሚኒስቴርም የተመላለስን ማንም ሰው ሊሰማን ፈቃደኛ አይደለም። ተመራቂ ተማሪ ነበርን፣ ልንመረቅ 2 ወር ነበር ሊቀረን። ጎንደር ዩኒቨርሲቲ ተማሪዎች ወክለን አስጠይቀን ነበር እንደማይጠሩ ነው የነገሩን። በቃ አንቀበልም ብለዋል። ማለት አሁን ባለብን ሲቹዌሽን አልተረጋጋም። እዛም ያለው ነገር የራሱም ተማሪ አለበት፣ አንቀበልም ብለውናል። ስለዚህ ወደ ሌላ ዩኒቨርሲቲ ትምህርት ሚኒስቴር ይመድባችሁ አሳውቀናል ብለው ተናግረዋል። ጓደኞቻችን ሊመረቁ ቀናቶች ናቸው የቀራቸው፣ ምንም ነገር አላገኘንም እስካሁን ድረስ። ስለዚህ እኛ መንግስት እንዲሰማን ነው የምንጠይቀው። እኛ ይህን ነገር እንዲመልስልን ነው የምንጠይቀው።
የጎንደርና የደብረ ብርሃን ዩኒቨርሲቲዎች አዲስ የተመደቡትን ተማሪዎች እንደማይቀበሏቸው በግልጽ ማሳወቃቸውን የሚገልጹት ቅሬታ አቅራቢዎቹ፣ ባህር ዳር ዩኒቨርሲቲ ግን እስካሁን ያሳወቀው ነገር እንደሌለ ተናግረዋል። ዩኒቨርሲቲዎቹ ነባር ተማሪዎቻቸውን በመቀበል ላይ ቢሆኑም የእነርሱ ጉዳይ እልባት አለማግኘቱ ለስነ ልቦናና ለሌሎች ችግሮች እያጋለጣቸው እንደሆነ ቅሬታ አቅራቢ ተማሪዎች አመልክተዋል። ከመቀሌ ዩኒቨርሲቲ ባህር ዳር የተመደበው 4ኛ ዓመት የኬሚካል ኢንጂነሪንግ ተማሪ ኤልያስ እና ሌላኛዋ ከዚያው ከመቀሌ ጎንደር ዩኒቨርሲቲ የተመደበችው የ4ኛ ዓመት የሕግ ተማሪ ሳራ ዳንኤል ስሜታቸውን እንዲህ ይገልጻሉ።
በጣም ዲፕሬሽን ውስጥ የገባም ተማሪ አለ ምናምን። ማያስተምሩም ከሆነ ይንገሩን፣ በግልጽ ይንገሩን፣ ኦፊሻል የሆነ ነገር ይንገሩን ቢያንስ አትሊስት። እና በጣም ግራ ተጋብተናል። አሁን ጭንቀት ላይ ነን፣ ተማሪዎች በሙሉ ጭንቀት ላይ ናቸው። ልክ አዋሳ እንድትጠሩት፣ ሌላ ግቢ እንድትጠሩት፣ እንደ አርባ ምንጭ ምናምን እንድትጠሩት፣ እኛም ንግባ እንማር መብት አለን ነው እያሉን ያለን። ወይ ያለውን ነገር በግልጽ ይንገሩን፣ አትማሩም ካሉ ይንገሩን፣ እኛ ሌላ ነገር እንጀምር። አሁን ሌላ ነገር እንዳንጀምር ይሄ እንትን እየሆነብን ነው፣ ኦብስታክል እየሆነብን ነው። የሆነ ነገር ነገሩን ይግላግሉን ነው እኛ እያልን ያለን።
እኛ የምንፈልገው እንደ ማንኛውም ጓደኞቻችን እየተማሩ እንዳሉት ሄደን በተበደብንበት ትምህርት ቤት መማር ነው የምንፈልገው። ዳት ሲት ሌላ ጥያቄ የለንም። ግን ይህንንም ለመመለስ ደግሞ ፈቃደኛ የሆነ አካል የለም ወይ ፕሮሚስ የሆነ ነገር እየነገሩን ያልፉናል። ተጨባጭ ነገር አይነግሩንም። እኛ የምንፈልገው በማስረጃ ተጨባጭ የሆነ ነገር እና ብዙ ነገር እየደረሰብን ነው። ብዙ ስነ ልቦና ይጫና ቤተሰብ ውስጥ አሁን መሆን በጣም ትልቅ ነገር ነው። በዚህ ሰዓት ወጥተን እንደ ህግ ተማሪ ጁዲሻል ትሬኒንግ መውሰድ አለብን። ብዙ ነገር ማድረግ አለብን። አትሊስት መቀጠር እንኳን እንችላለን። ኦር ደግሞ ኢቭን ማስተርሱን መማር የሚፈልግ ሰው ማስተርሱን መማር ይችላል። ግን ምንም ነገር ወደ ኋላም ወደፊት መራመድ አልቻልንም እና አትሊስት አንድ አካል መልስ እንዲሰጠን ነው የምንፈልገው። ተጨባጭ የሆነ መልስ ማለት ነው።
ከተማሪዎች ጋር ዛሬ የትምህርት ሚኒስቴርን ደጅ ሲጠኑ ያገኘኋቸውና ከወላጅ ተወካዮች መካከል የሆኑት ወይዘሮ ገነት ማሞም ቅሬታቸውን እንዲህ ሲሉ ገልጸዋል።
መንግስት ከመቀሌ፣ ከአዲግራት፣ ከአክሱም፣ ከወልዲያ ከመጡት ተማሪዎች ከሶስት አራተኛ በላይ ተማሪዎችን በተለያየ ክልል መድቦ በአማራ ክልል በጎንደር፣ በደብረ ብርሃን፣ በባህር ዳር የተመደቡ ተማሪዎች ወደ 3000 በላይ የሚሆኑ ተማሪዎች እስካሁን ያለምንም ምደባ ተቀምጠዋል። ለሰባት ወር ይኸው ትምህርት ሚኒስቴር በውጣ ውረድ እየወረዱ እየወጡ ነው ያሉት። ዩኒቨርሲቲዎቹ እኛ ባለብን በጦርነቱ ምክንያት ባጋጠመን ችግር ምክንያት አሁን ልንቀበል አንችልም፣ ቦታም የለንም ብለው መልስ ሰጥተዋል። እኔም ከወላጅ ተወካይ ነበርኩኝ። ከመጀመሪያው ጀምሬ ከተማሪዎቹ ጋር በመሆን የተለያዩ የስራ ኃላፊዎችን አናግረናቸዋል። አሁን አንዴ ይመደባሉ ይቀየርላቸዋል ይባላል፣ አንዴ መልሰው ይጠሯቸዋል ጠብቁ ይባላል። 10 ቀን ጠብቁ፣ 1 ሳምንት ጠብቁ፣ 15 ቀን ጠብቁ እየተባለ ይኸው ላለፈው 7 ወራት ያለምንም ውጤት ልጆቹ እየተሰቃዩ ነው ያሉት።
በመቀሌ ዩኒቨርሲቲ የማርኬቲንግ ተመራቂ ተማሪ እንደነበር የሚገልጹት የልጃቸው ሁኔታ በእርሳቸውም ላይ ተጽዕኖ እየፈጠረ እንደሆነም ወይዘሮ ገነት ተናግረዋል።
እነዚህ ልጆች በያልባሌ ቦታ አሁን በብስጭት ወደ ሌላ ሱስና ወደ ሌላ ነገር እየገቡ ነው ያሉት። በስነ ልቦናም እየሞቱ ነው ያሉት። ለአይምሮ ህመምም እየተዳረጉ ነው ያሉት። እኔም እንደወላጅ ተጎድቻለሁ። እኔ ራሴ በጣም 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 ልጄ ሊመረቅ ነው፣ 2 ወር የሚቀረው ተማሪ ነው ለመመረቅ ሊመረቅ ነው ብዬ 4-5 ዓመት የተደከመባቸው ልጆች ያለምንም እንትን ወደ ሌላ ችግር ውስጥ ሲገቡ እንደ ወላጅ የኔም ልብ ተሰብሯል። የኔም አይምሮ ተጎድቷል። ወደ ሌላ ምንም ላሰማራው አልችልም። የግል ዩኒቨርሲቲዎች እንኳ በዚህ ሰዓት ተቀብለው እንደ እንትን እንኳ ለማስጀመር ምንም ነገር የለም። ጓደኞቹ አሁን ተመራቂዎቹ የነበሩት ሐዋሳ፣ አርባ ምንጭ፣ ጅማ ምን የተመደቡት ሊጨርሱ አሁን ቀናቶች ነው የሚቀሯቸው። እሱ ግን ስቲል አሁን በቃ ተደፍሶ ጠዋት ማታ ነው የሚያለቅሰው። ይህን ነገር መንግስት በአፋጣኝ የትምህርት ሚኒስቴር ወደ አንድ ነገር ልጆቹን እንዲመድብልን አፋጣኝ ነገር እንዲወሰድልን አደራ ማለት እፈልጋለሁ። እኔም
የተማሪዎችንና የወላጆቻቸውን ቅሬታ በተመለከተ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሚኒስቴሩን ምላሽ ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ከአዲስ አበባ ወደ አፋር ክልል የሚወስደን ነው። የአፋር ክልላዊ መንግስት ዛሬ ባወጣው መግለጫ የትላንቱ የህወሓት መግለጫ ከእውነት የራቀ ነው ሲል ዛሬ ባወጣው በዚህ መግለጫው አስታውቋል። ክልሉ በመግለጫው የህወሓት ኃይሎች የትግራይን ክልል ወሰን አልፈው ወደ አፋር ክልል 150 ኪሎ ሜትሮች ገብተዋል ብሏል። ሰላማዊ ሰዎች ተጠልለውባቸው የሚገኙ የጤናና የትምህርት ተቋማትም ከህወሓት ኃይሎች በሚሰነዘሩ ከባድ መሳሪያ ጥቃት ጉዳት እንደደረሰባቸው አመልክቷል። መስፍን አራጌ ተከታትሎታል።
የዛሬው የአፋር ብሔራዊ ክልላዊ መንግስት መግለጫ የህወሓትን ክስ እርስ በራሱ የሚጋጭ በበርካታ ውሸቶች የታጨቀ የአፋርንና የትግራይ ህዝቦችን በማጋጨት የማይረባ ትርፍን ለማጋበስ ቆርጦ መነሳቱን የሚያሳይና የአፋርን መልካም ገጽታ ጥላሸት ለመቀባት የታሰበ በሬ ወለደ ፕሮፓጋንዳ ሲል አጣጥሎታል። መግለጫው በመቀጠልም ከአሁን በፊት በአፋር ክልል በበርካታ ወረዳዎች ወሰን ጥሶ በመግባት በአሰዳ፣ በጋሊኮማ፣ በኡዋ፣ በጭፍራ፣ በሀደሌ ኤላ፣ በዳርሳ ጊታና ሌሎች አካባቢዎች በርካታ ሰብአዊና ቁሳዊ ጉዳት ማድረሱን ያትታል። የህዋት ኃይሎች በተለያዩ አካባቢዎች የደረሰባቸውን ኪሳራ ለማካካስና ለመበቀል ሲሉ ከታህሳስ 10 2014 ዓ.ም ጀምሮ በአፋር ክልል በኪልበቲ ረሶ በአባአላ በኩልና በተለያዩ ወረዳዎች ጥቃቶችን አቁሞ እንደማያውቅ መግለጫው ጠቁሟል። አሸባሪ ሲል መግለጫው በስም የጠቀሰው የህዋት ኃይል የጤና ተቋማትንና ትምህርት ቤቶችን ኢላማ ያደረገ የከባድ መሳሪያ ድብደባ በመፈጸም የሴቶችን ህፃናትንና አዛውንቶችን ህይወት እንዳጠፋ ተቋማቱንም እንዳወደመ ዘርዝሯል። ከሰሞኑ ደግሞ በተደራጀ መልኩ በአባአላ በመጋሌ ኤረብቲ ወረዳዎችን በመቆጣጠርና በበራሃሌ ወረዳ የሚገኙ ከፊል ቀበሌዎች ድረስ ዘልቆ ከመግባት ባሻገር ከ150 ኪሎ ሜትሮች በላይ ወደ አፋር ወሰን በመግባት የከባድ መሳሪያ ጥቃት መክፈቱን ጠቅሷል። ንጹሃንን በመግደልና በማሳደድ ወረዳዎቹን ያወደመ ይገኛል ያለው መግለጫው ጁንታ ሲል የጠራው አካል በከፈተው ጦርነት ምክንያት ከ22000 በላይ ንጹሃን ከቤት ንብረታቸው መፈናቀላቸውን አስታውቋል። ህወሓት ትናንት ተዋጣው በተባለው መግለጫ በአፋር ክልል ፕሬዚዳንት ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ጥቃት መክፈቱን አምኖ የኤርትራ ቅጥረኞችን የመሳሰሉ ሲገለጻቸው አካላት ከእንግዲህ የአፋር እና የትግራይ ህዝቦች ወንድማይ ግንኙነት ስጋት እንዳይሆኑ ለማምከን ነው ሲል ጥቃት የከፈተበትን ምክንያት አስታውቋል። የትግራይ ጦር አፋር ውስጥ ለተራዘመ ጊዜ የመቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ሲል የህወሓት መግለጫ አመልክቷል። ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ የአካባቢው ነዋሪዎች ግን በተለይ ለመቀሌ ቅርብ በሆነችውና ወደ ትግራይ ክልል በምታሸጋገረው አባአላ ከተማ ላይ ከወር የተሻገረ የከባድ መሳሪያ ጥቃት በህወሓት ኃይሎች ሲሰነዘር መቆየቱን መናገራቸው ይታወቃል። የአፋር ክልላዊ መንግስት የህወሓት ኃይሎች ከድርጊታቸው እንዲታቀቡና በወንድም የትግራይና የአፋር ህዝብ መካከል ቁርሾ በመፍጠር ቡድኑ እድሜውን ለማራዘም የሚያደርገውን ጥቃት እንዲያቆም በተደጋጋሚ መጠየቁን አስታውሷል። ይሁን እንጂ የክልሉ መንግስት የአፋር ሱልጣኖች፣ የሃይማኖት አባቶችና የሀገር ሽማግሌዎች የሚያቀርቡትን ተደጋጋሚ የሰላም ጥሪ አሻፈረኝ በማለት ንጹሐን የክልሉ አርብቶ አደር ማህበረሰብን የጥቃት ሰለባ አድርጓል በማለት ይከሳል። መግለጫው ለዓለም አቀፉ ማህበረሰብ ባስተላለፈው መልእክትም ቡድኑ ረሃብን እንደ ጦር መሳሪያና ለፖለቲካ ትርፍ መጠቀሚያ ለማዋል ጥረት እያደረገ መሆኑን ሊገነዘብ ይገባል ሲል አሳስቧል። እንደ አዲስ ከገባባቸው አካባቢዎች በአስቸኳይ እንዲወጣ፣ በቀጠናው የከፈተውን ጦርነትና ወረራ እንዲያቆም መግለጫው ያሳሰበ ሲሆን የክልሉ መንግስትም ሆነ የአፋር ህዝብ ለትግራይ ህዝብ በቡድኑ ወረራና ጦርነት ምክንያት ተቋርጦ የነበረው ሰብአዊ ድጋፍ እንዲደርስ ከሚመለከታቸው አካላት ጋር በትብብር የሚሰራ መሆኑን አረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን። አድማጮች፣ ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። ኢትዮጵያ የኮቪድ-19 ወረርሽኝን ለመከላከል ከምታደርገው ጥረት ጎን ለጎን በጦርነቱ ሳቢያ የወደሙ የጤና ተቋማትን መልሶ ለመገንባት ጥረት በማድረግ ላይ ነች ሲሉ የጤና ጥበቃ ሚኒስትር አስታወቁ። የኢትዮጵያ ጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ ዛሬ ለጋዜጠኞች በሰጡት መግለጫ አጋር ድርጅቶች 100 ሰው ሰራሽ የመተንፈሻ መሳሪያዎችን ለኢትዮጵያ መለገሳቸውን ገልጠዋል። ለሕክምና አገልግሎት የሚውሉ መሳሪያዎችን ለመግዛት ከ600,000 በላይ የአሜሪካ ዶላር ወጪ መደረጉንም ገልጠዋል። አስቴር ምስጋናው ነች የተከታተለችው።
ኢትዮጵያ በአሁኑ ጊዜ አራተኛው የኮቪድ-19 ማዕበል ውስጥ እንደምትገኝ የጤና ሚኒስቴር መረጃ ያመለክታል። ከ350 በላይ ሰዎች በኮቪድ-19 ምክንያት በጽኑ ታመው በሕክምና ተቋማት ክትትል ላይ እንደሚገኙም ተገልጿል። እናም ኢትዮጵያ ዜጎቿ የኮቪድ-19 ወረርሽኝ ሰለባ እንዳይሆኑ የመከላከል ስራ እየሰራች ትገኛለች ሲሉ የጤና ሚኒስትሯ ዶክተር ሊያ ታደሰ ተናግረዋል። ዛሬም አጋር ድርጅቶች ቫይረሱን ለመከላከል የሚደረገውን ጥረትና በጦርነቱ የወደሙ የጤና ተቋማትን መልሶ ለመገንባት በኢትዮጵያ የሚደረገውን ትጋት እያገዙ ነው ሲሉ ገልጸዋል። ሚኒስትሯም
እንደ ሀገር በአሁኑ ሰዓት በርካታ ፈተና የደረሰብንና በተለይ ደግሞ በጦርነቱ ምክንያት ብዙ ጤና ተቋማት ተጎድተው እነዚህን ወደ ስራ ለማስመለስ ትልቅ ስራ እየተሰራ ያለበት ወቅት ነው። ነገር ግን ከዚህም ጎን ለጎን አሁንም የኮቪድ-19 ወረርሽኝ እንደ ሀገርም ከፍተኛ ስጋት ሆኖም በወረርሽኝ ውስጥ ያለንበት ጊዜም እንደሆነ ይታወቃል። እነዚህን ሁለት ትልልቅ ችግሮችን ለመቅረፍ እንግዲህ ከበርካታ አካላት ጋር የጤና ሚኒስቴር ብዙ ስራዎችን እየሰራ እንደሆነ ይታወቃል። በዚህም ስራ ብዙ አጋር አካላት ኢትዮጵያና በትውልድ ኢትዮጵያውያን በውጭ የሚኖሩም ብዙ ድጋፎችን እያደረጉ እንደሆነ ይታወቃል። የኢትዮጵያ ወዳጆች በሆኑ ተቋማት የሳንቴ ግሩፕ በአሜሪካን ሀገር የሚገኝ ተቋም ነው። እንደዚሁም ከዚሁ ጋር የሳንቴ ግሩፕ ከኢትዮጵያ ወዳጅ ከሆኑት አዳም ኤልሰን እና ጉድ ፎር ላይፍ የሚባል ድርጅት ጋር በመተባበር 100 የመተንፈሻ ድጋፍ መሳሪያዎችን ለግሰዋል።
በአጋር ድርጅቶች ለኢትዮጵያ የተበረከተው ሰው ሰራሽ የመተንፈሻ አካል እጅጉኑ አስፈላጊ በሆነ ጊዜ ላይ ነው የደረሰው ሲሉ ዶክተር ሊያ ተናግረዋል።
እነዚህን መተንፈሻ ድጋፍ መሳሪያዎችን ወጪያቸው እስከ 650 ሺህ ዶላር ወይም ከ30 ሚሊዮን ብር በላይ ወጪ የተደረገባቸው ናቸው። ይህ ህክምና መሳሪያዎች በተለይ የጽኑ ህክምናን ለመደገፍ በሚደረገው ጥረት ላይ በሀገር አቀፍ ደረጃ ተቋማትን ለማጠናከር እንደዚሁም በጦርነቱም አሁን ጉዳት የደረሰባቸውና ብዙ ንብረት የተዘረፈባቸው ሆስፒታሎቻችንን ይህን የጽኑ ህክምና የሚሰጡበትን ክፍሎች ለማጠናከር ትልቅ አስተዋጽኦ የሚያደርጉ ይሆናል። በዚህ ሂደት ውስጥ እንግዲህ አሁንም በቀጣይ ሰፊ ስራና ሰፊ ድጋፍ የሚፈልግ ስራዎች እንዳሉ ይታወቃል። ጤና ተቋማትን በተለይ በጦርነቱ የተጎዱ ጤና ተቋማት ወደ ስራ እንዲመለሱ ሰፊ ስራ እየተሰራ ነው። በዛ ሂደት ውስጥ አሁንም ድጋፍ እየሰጡ ያሉ የተለያዩ አካላትን በውጭ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ እንደዚሁም አጋር ድርጅቶች፣ ሌሎች የግል ዘርፍም የግል አካላትም ብዙ ርብርብ እያደረጉ ስለሆነ በዚህ አጋጣሚ ሁሉንም እያመሰገንኩ በኮቪድ ወረርሽኝም በዚህ በጤና ተቋማት መልሶ ግንባታም ያለው ድጋፍ ተጠናክሮ እንዲቀጥል በህክምና ግብአት፣ በህክምና መሳሪያ እንደዚሁም በገንዘብ ድጋፎች አሁንም ተጠናክረው እንዲቀጥሉ ጥሬን በዚሁ አጋጣሚ ለማቅረብ ወዳለሁ።
ለጋሽ ድርጅቶችም ኮቪድን ለመከላከል የሚደረገው ጥረት ላይ ሁሌም ከኢትዮጵያ ጎን ነን ሲሉ ገልጸዋል። የሞዴሪቲ ኢቲኤች ስራ አስኪያጅ አቶ ታዲዮስ ተፈራ ስለ ልገሳው ሲገልጹ
እነዚህ 100 የመተንፈሻ ቬንቲሌተሮች የኢትዮጵያ ወዳጅ የሆነው ሳንቴ ግሩፕ በማሳመን ይህንን ቬንቲሌተሮች እንዲገዙ አድርገናል። ይህንንም ለማሳካት እና ወደ ሀገር ውስጥ ለማስገባት የኢትዮጵያ ወዳጅ የሆኑ አዳም ኤልሰን፣ ራጅ ኩማሪ እንዲሁም የኢትዮጵያ የሚገኙ ሞደርን ኢቲኤች አውትሶርስ ፒኤልሲ፣ አልፋ ትሬዲንግ ፓርትነርስ ፒኤልሲ እንዲሁም ሌሎች በማስተባበር ወደ ሀገር ውስጥ እንዲገባ አድርገናል።
የጤና ሚኒስትር ዶክተር ሊያ ታደሰ አጋር ድርጅቶች በጤናው ዘርፍ ኢትዮጵያ የምታደርገውን ወረርሽኙን ለመከላከል ተግባር እንዲደግፉ ጥሪ አቅርበዋል። የኮቪድ-19 ወረርሽኝ በኢትዮጵያ ከተከሰተ ወዲህ ከ7200 በላይ ሰዎች በቫይረሱ ሕይወታቸውን አጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ አስቴር ምስጋናው ብዬ ነበር ፀሐይን ያስተዋወቅኩት፣ ይቅርታ ጠይቃለሁ። ወደ ተከታዩ ርዕስ ነው የምወስዳችሁ። የቡርኪና ፋሶ ወታደራዊ ኃይል ደጋፊዎች አይሲስን ለመዋጋት ይበጃሉ ያሏቸውን በትላንትናው ዕለት በአገሪቱ መፈንቅለ መንግስት ያካሄዱትን ቡድኖች ተቀብለዋል። ይሁንና ፕሬዚዳንት ሮች ካቦሬ ላይ የግድያ ሙከራ የቃጣ መፈንቅለ መንግስት በዘላቂነት ዲሞክራሲ ያመጣል የሚለውን ተስፋ ያሰጋል ይላሉ ተንታኞች። የሄንሪ ዊልኪንሰንን ዘገባ ኤደን ገረመው እንዲህ ታቀርበዋለች።
ሰኞ ዕለት ማምሻውን ቡርኪና ፋሶን በቁጥጥራቸው ስር ካዋሉ በኋላ 14 የሚሆኑ ወታደሮች በሀገሪቱ ብሔራዊ የቴሌቪዥን ጣቢያ በመገኘት ተከታዩን መልእክት አስተላልፈዋል።
ግልጽ ሆኖ በታየው የፕሬዚዳንት ሮች ማርክ ክርስቲያን ካቦሬ ቡርኪና ፋሶውያንን ወደ አንድ ለማምጣት አለመቻልና ግልጽ በሆነው የብሔራዊ የጸጥታ ስጋት ሳቢያ ይሄ ሊሆን ችሏል።
ወታደሮቹ የምዕራብ አፍሪካዊቷን ሀገር ስልጣን በመቆጣጠር የካቦሬ መንግስት ማስወገዳቸውን አክለውም ተናግረዋል። በቡርኪና ፋሶ ታሪክ ውስጥ በነበሩት ብቸኛ የዴሞክራሲ ዘመናቶች የሆኑትን የስድስት ዓመቱን የካቦሬን አገዛዝና የወታደሩን የሁለት ቀናት አመፅ ማብቃቱም አያይዞ ተበስሯል። ማክሰኞ ዕለት ጠዋት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን መፈንቅለ መንግስቱን ቢያወግዙም በሺዎች የሚቆጠሩና መፈንቅለ መንግስቱን የሚደግፉ ሰላማዊ ሰልፈኞች የወታደሩን ስልጣን መያዝ በማድነቅና በመደገፍ በዋጋዱጉ ጎዳናዎች ላይ ወጥተዋል። ከሰልፈኞቹ መካከል አንዱ የሆነው የአየር በረራ ትራፊክ ተቆጣጣሪ ጂብሬ ትራኦሬ ሀገሪቱ ሰላም አጥታ ቆይታለች ይላል።
እስካሁን ድረስ ለሽብርተኝነት የተሰጠ ምንም አይነት ምላሽ የለም። ከዋጋዱጉ 100 ኪሎ ሜትሮች ወጣ ብሎ እንኳን መጓዝ አይቻልም። መቼ ነው በሀገራችን ደህንነት ሰምቶን የምንኖረው?
የካቡሬ መንግስት አይኤስ የተባለውን እስላማዊ መንግስትና የአልቃይዳ የሽብርተኛ ቡድኖችን መዋጋት ባለመቻሉ ለረጅም ጊዜ ሲተች ቆይቷል። የነዚህ አሸባሪዎች ስጋትም በጎረቤት ሀገር ማሊ ባለፈው አመት ተመሳሳይ መፈንቅለ መንግስት እንዲካሄድ አድርጓል። በለንደን በሚገኘው በካታም ሃውስ የፖለቲካ ተንታኝ የሆኑት ፖል ሜሪ ታዲያ የሰኞ ዕለቱ መፈንቅለ መንግስት ሰናይ የሆነ ውጤት ያመጣል ብለው አያምኑም።
The coup in Burkina Faso doesn't really do anything to take the country.
በቡርኪና ፋሶ የተካሄደው መፈንቅለ መንግስት ለሀገሪቱ መረጋጋት ምላሽ ለማቀናጀት አሊያም ለመጣው ችግር ግልጽ የሆነ ፖለቲካዊ መፍትሄ ለማምጣት የሚፈይደው ምንም ነገር የለም። ምክንያቱም ሀገሪቱ ከመንግስታዊ ተቋማት የታገደች ሲሆን የምዕራብ አፍሪካው የኢኮኖሚ ማህበረሰብ ኤኳስም ማዕቀብ ስር ልትወድቅ እንደምትችል ስጋት አለ።
ማክሰኞ ዕለት ከሰዓት የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ተቋም ኤኳስ በቡርኪና ፋሶ የተካሄደው መፈንቅለ መንግስት የፖለቲካና የምጣኔ ሀብት ማዕቀቦችን የሚያስከትል ነው ሲል አስታውቋል። ኤኳስ በቅርቡ የማሊ ወታደራዊ ኃይል ስልጣኑን ለሲቪል አመራር የማስተላለፉን ሂደት ለአምስት አመታት በማራዘሙ ማዕቀብ ጥሏል። አንድሪው ሌቦቪች የአውሮፓ ምክር ቤት ውስጥ የውጭ ጉዳይ ተንታኝ ናቸው።
I think it's a bit too early to say what's going to happen.
የቡርኪና ፋሶ ታድራዊ ኃይል ከዲሞክራሲ አንጻር ምን አይነት አካሄድ ይከተላል የሚለውን ለመናገር ጊዜው ገና ይመስለኛል። እንደሚመስለኝም በእርግጠኝነት አሁን መናገር የሚቻለው ስልጣን በቶሎ እንደማይመልሱ ብቻ ነው። በቀጠናው ከጊኒም ሆነ ከማሊ ተሞክሮ እንዳየነው ከሆነ የሽግግር ወቅቱን የመግፋትና የማራዘም ዝንባሌዎች አሉ።
የቀድሞው ፕሬዝዳንት ካቡሬ የት እንደሚገኙ ባልታወቀበት በአሁኑ ሰዓት የቡርኪና ፋሶን ስልጣን የተቆጣጠሩት ወታደሮች አዲስ ፕሬዝዳንት ማስተዋወቅ ይኖርባቸዋል።
ኤደንን ለዘገባው አመሰግናለሁ። አድማጮች፣ እዚህ ግድም የፕሮግራም ማሳሰቢያ።
በነገው ምሽት የተፈጥሮ ሳይንስና አካባቢ ሕይወት ፕሮግራማችን
በዚህ ውድድር ላይ ብቻ ወደ 350 ኪሎ ግራም የደረቅ ቆሻሻ ተሰብስቦ ሪሳይክል ለመደረግ በግብአትነት አገልግሏል እና ለእኛ ይህ እንደ ትልቅ አቺቭመንት ነው ዘንድሮ።
ያሳለፍነው እሁድ የተካሄደው ታላቁ ሩጫ ለመጀመሪያ ጊዜ የአረንጓዴነት ዘመቻን ተቀላቅሏል። በዚህ ረገድ የተሰሩ ስራዎችና የተገኙ ውጤቶችን አስመልክቶ ከታላቁ ሩጫ በኢትዮጵያ ጋር ቆይታ ይኖረናል። በነገው ዕለት ይጠብቁን።
አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የእናንተ አድማጭ ተመልካቾቻችን አስተያየቶች የሚስተናገዱበት ሰዓት ነው። የኮቪድ-19ን ወረርሽኝ ተከትሎ በተፈጠሩ አሰራር ለውጦች ሳቢያ ተቋርጦ የነበረው የአድማጮች መስኮት ተጀምሯል። መልሰንም ከፍተናል። ሰሞኑን በኢሜይል ከደረሱን አስተያየቶቻችሁ አንድ ሁለቱን ለምሽቱ እናሰማለን። ሰሞኑን ላቀረብነው የክርክር ፕሮግራም በምስጋና የጀመሩት ሰለሞን ስዩም የተባሉ አድማጫችን ናቸው። አቶ ሰለሞን ጠንከር ያለውን ትችታቸውን ግጥሚያው ያፈጠጠ እውነትና ውሸት የተጋጠሙበት ነበር ሲሉ ይንደረደራሉ። እኩይ ምግባር ፈጻሚ ድርጅታቸው በአማራና አፋር ያደረሰውን ውድመት በማሳነስ ወይም በመካድ እንዲያውም የኢትዮጵያ ኃይሎች ናቸው ተቋማትን ትግራይ ውስጥ ያወደሙት ይሉናል። ይሄ ቀልድ ነው። ገና በጠዋቱ የአክሱሙን አውሮፕላን ማረፊያ አውድሞ ጫካ የተመለሱት ማን እንደነበሩ ማን መሆናቸውን ዓለም አይቶታል ሲሉ ተችተዋል። ሌላው የአስተያየት ሰጪ እንዴት ያለ የአዋይነት ክህሎት ነው ሲሉ የአድናቆት አስተያየት ሰጡን ደግሞ ኤፍሬም በቀለ የተባሉ ሌላ አድማጫችን ናቸው። ከየት እንደሆነ አድራሻቸውን ግን አላሰፈሩም። ሁለቱን የክርክሩ ተሳታፊዎች ሀሳባቸውን በመግለጻቸው አመሰግናለሁ ይላሉ አቶ ኤፍሬም። የሚቀጥለው ክርክር ቀደም ሲል በማናቸውም ከተሰሩ አሉታዊ ድርጊቶች ባሻገር በኢትዮጵያ ሰላም በሚመጣበት ሁኔታ ላይ ይሆናል ብዬ አስባለሁ ብለዋል። አስተያየቶቻችሁን ያደረሳችሁን አድማጮች አቶ ሰለሞን ስዩምንና አቶ ኤፍሬም በቀለን ለተሳትፏችሁ እናመሰግናለን። በተለያዩ በፕሮግራማችን በሰማችኋቸውም ሆነ ሌሎች አንገብጋቢ ናቸው ባላችኋቸው ርዕሰ ጉዳዩ ዙሪያ ያላችሁን አስተያየቶች ላኩልን፣ እናስተናግዳለን። አድማጮቻችን፣ የሁለተኛውን አጋማሽ ዘልቀናል። አሁን ኢትዮጵያውያን በአሜሪካ
የዋሽንግተን እና አካባቢው አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል በአማራና አፋር ክልል በጦርነቱ ተጎጂ ለሆኑ ኢትዮጵያውያን 10 ከሚደርሱ አጥቢያዎቻቸው የተዋጣውን ገንዘብ ያለበትን ቼክ በዋሽንግተን በሚገኘው የኢትዮጵያ ኤምባሲ ተገኝተው ያስረከቡት ባለፈው ቅዳሜ ነበር። አቡነ ፋኑኤል የተላከው የርዳታ ገንዘብ ለምንና በምን መልክ እንደተሰበሰበ የሚከተለውን ብለዋል።
በዋሽንግተን ዲሲ እና አካባቢዋ አገረ ስብከት
አሁን የሰማችሁት ኢትዮጵያውያን በአሜሪካ አጀማመሩን ነው። በቀጥታ ወደ ሙሉ ዝግጅቱ ነው የምንመለሳችሁ። እንሆ
የዋሽንግተንና አካባቢው አገረ ስብከት ሊቀ ጳጳስ አቡነ ፋኑኤል በአማራና አፋር ክልል በጦርነቱ ተጎጂ ለሆኑ ኢትዮጵያውያን 10 ከሚደርሱ አጥቢያዎቻቸው የተዋጣውን ገንዘብ ያለበትን ቼክ በዋሽንግተን በሚገኘው የኢትዮጵያ ኤምባሲ ተገኝተው ያስረከቡት ባለፈው ቅዳሜ ነበር። አቡነ ፋኑኤል የተላከው የእርዳታ ገንዘብ ለምንና በምን መልክ እንደተሰበሰበ የሚከተለውን ብለዋል።
በዋሽንግተን ዲሲና አካባቢዋ አገረ ስብከት ስር የሚገኙ አጥቢያ አብያተ ክርስቲያናት ባሳለፍነው የገና ጾም በጾመ ነቢያት ማለት ነው፣ በሁሉም አብያተ ክርስቲያናት በአማራውና በአፋር ክልል በዚህ በተካሄደው ጦርነት ምክንያት ለተወሰኑ ጊዜያት ተይዘው የነበሩ ቦታዎች ላይ ብዙ መከራ እንደደረሰ እናውቃለን። ወደዛ ዝርዝር ውስጥ አልገባም። ምንም መቼስ በምድር ላይ አሉ ከሚባሉ መከራዎች ሕዝባችን ያልተቀበለው የለምና እነዚሁ ቤታቸው የፈረሰባቸው ወገኖቻቸው የሞቱባቸውን መንግስትና ሕዝብ እንዲሁም ቤተ እምነቶች ሁሉ መልሶ ለማቋቋም የሚያደርጉትን ጥረት እገዛ ለማድረግ በሁሉም አብያተ ክርስቲያናት በየሰንበቱ እንዲሰበሰብ ገንዘብ መልእክት አስተላልፈን ሁሉም አብያተ ክርስቲያናት በተቻላቸው መጠን ሲያሰባስቡ ከርመዋል። በዚህ ምክንያት መጀመሪያ እኛ ከማዘዛችን በፊት አንዳንድ አብያተ ክርስቲያናት አስቀድመው ጀምረውት ስለነበረ እነሱ በሚፈልጉት መንገድ ያው ወደ ተቸገረው ሕዝብ እንዲደርስ ተደርጓል። እንዲሁም ደግሞ ጥቂት አብያተ ክርስቲያናት በዚሁ አሳለፍነው ሳምንት ከዚህ በመስቀሉ አደባባይ ጉዳይ ጋር ተያይዞ በነበረው የነበራቸውን ስሜት በመግለጽ ተዋጽኦአቸውን ራሳቸው በሚመርጡት እና በሚፈልጉት መንገድ ልከዋል። ነገር ግን 10 ያላነሱ አጥቢያ አብያተ ክርስቲያናት ቀደም ብለን በተስማማነው መሰረት ከአሜሪካ ካለ የኢትዮጵያ ኤምባሲ ጋር ተነጋግረን አይዞን የሚባለውን አካውንት እንድንጠቀምና ያ ቀጥታ መልሶ ማቋቋሙ የሚውል መሆኑን ኤምባሲው በደብዳቤ ስለገለጸልን ከ10 አጥቢያ አብያተ ክርስቲያናት $304,667 ገቢ የተደረገበትን ደረሰኞች በመያዝ ክቡር አምባሳደሩ ጋር ቀርበን የርክክብ ስርዓት ተፈጽሟል።
ከምዕመን የተሰበሰበው ነው? ይሄ
በሁለት መንገድ ነው። ያው እኛ ያቀረብነው ጥያቄ አንደኛ በየሰንበቱ ከምዕመን እንዲሰበሰብ፣ ሁለተኛ ቤተ ክርስቲያኑን ከራሱ ካዝና አቅሙ የሚችለውን ያህል እንዲያደርግ ነው ያለው። ብዙዎቹ አሁን የጠቀስኳቸው ከካዝናቸው የሰጡም አሉ። በአለፈው ወር ጀምረን አሁን ያለው ጊዜ ሁሉ በአብዛኛው ህዝቡ ቤተ ክርስቲያን አይመጣም፣ በኮሮናው ምክንያት ማለት ነው። በየቤቱ ስለሆነ ያለው በየቤተ ክርስቲያኑ የሚሰበሰበው ህዝብ በጣም ጥቂት ህዝብ ነው እና በቂ የሆነ ገንዘብ ለማግኘት ከህዝቡ ስለማይችሉ አብዛኛዎቹ አብያተ ክርስቲያናት ከቤተ ክርስቲያኑ ካለው ተቀማጭ ካፒታል ላይ ነው ወጪ እያደረጉ የሰጡን። የተወሰኑትን ደግሞ ገንዘቦች ያው ከምዕመናንም ሌሎቹም እንደዚሁ በማሰባሰብ ነው እና በሁለት መንገድ የተሰበሰበ አስተዋጽኦ ነው ማለት ነው።
ወደፊትም ለተፈናቀሉ ወገኖቻችን የምንሰጠውን ድጋፋችንን አጠናክረን እንቀጥላለን ያሉት አቡነ ፋኑኤል ይህ የተዋጣው ገንዘብ በጋራ በአይዞን በኩል አንድ ላይ እንዲላክ በሚል ነው እንጂ አብያተ ክርስቲያናቱ ከዚያ በፊት ለየብቻቸው የላኳቸው ከዚያ በላይ መሆኑን ይገልጻሉ።
ያው ይሄ በአንድ በአይዞን አካውንት የገባውን ነው ብቻውን ያሁን የሰበሰብ ነው እንጂ እያንዳንዱ አጥቢያ ቤተ ክርስቲያናት በተለያዩ የእርዳታ መላኪያ መንገዶች ብዙ ገንዘብ ግን ወደ ኢትዮጵያ ሄዷል። ዞሮ ዞሮ የሚውለው ለዛው አገልግሎት ስለሆነ እኛ ግን ከኤምባሲው ጋር በተነጋገርነው መሰረት የእነዚህን አብያተ ክርስቲያናት ደረሰኝ ሰብስበን ወስደን ሰጥተናል እንጂ ከ500,000 ዶላር ያላነሰ ገንዘብ ተሰብስቧል ማለት ስላለባቸው በየአቅጣጫ ሄዷል። እኛ ግን ይሄ ኔት በእጃችን ላይ የደረሰ በትላንትና ሁለት ርክክብ የፈጸምንበት ነው $304,667። በዚህ እኛ ባለ በአይዞን በኩል አይሄድ እንጂ ብዙዎቹ ከ100,000 ዶላር ዛምታች 50,000-60,000 እያሉ ከ15 ያላነሱ አብያተ ክርስቲያናት ሰደዋል። አሁንም ለመሄድ በዝግጅት ላይ ያሉ አብያተ ክርስቲያናት አሉ። አሁን ያለብን ችግር ያው በሽታው ወረርሽኝ ምክንያት ብዙ ምዕመናን ወደ ቤተ ክርስቲያን ስለማይመጡ ብቻ ነው። ወደፊት ነገሮች ሲስተካከሉ ደግሞ የበለጠ ወገኖቻችን ለመርዳት ዝግጆች ነን።
ዘንድሮ እሳቸው ስር በሚተዳደሩት የዋሽንግተን ዲሲ እና ሜሪላንድ አብያተ ክርስቲያናት የተከበረው የጥምቀት በዓል በኮቪድ-19 ወረርሽኝ ሳቢያ ከወትሮ አንጻር ሲታያይ ብዙ ሰው ያልተገኘበት መሆኑንም አቡነ ፋኑ ኤል ተናግረዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀን አመሰግናለሁ። አድማጮች የተከታተላችሁት በሰሜን አሜሪካ የዋሽንግተንና አካባቢው ሀገረ ስብከት ስር ያሉ ምዕመናንና ቤተ ክርስቲያን በኢትዮጵያ ባለው ጦርነት ተጎጂ ለሆኑ ኢትዮጵያውያን ባለፈው ሳምንት ውስጥ ከ300,000 ዶላር በላይ መላካቸውን የተመለከተውን የኢትዮጵያውያን በአሜሪካ ዝግጅት ነበር። ይህ በአይዞን በኩል አንድ ላይ እንዲላክ በሚል ነው እንጂ ቤተ ክርስቲያናቱ ከዚያም አስቀድሞ ለየብቻቸው በተናጠል የላኩት ከ500,000 ዶላር በላይ መሆኑን በሰሜን አሜሪካ የዋሽንግተንና አካባቢው አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ለአሜሪካ ድምፅ ተናግረዋል። አድማጮች አሁን ሌላ የኢትዮጵያውያን በአሜሪካ ቅንብር አለን። ቀጥታ ወደዛ ነው የምወስዳችሁ። ኢትዮጵያውያን በአሜሪካ ዩናይትድ ስቴትስ ውስጥ የጤፍ ምርምር የሚያደርጉ ኢትዮጵያዊ ነው የሚያስተዋውቀን። ወደ ኔቫዳ ግዛት ሬኖ ከተማ ተጉዞ የነበረው የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል በኔቫዳ ዩኒቨርሲቲ የምርምር ማዕከል ውስጥ በምርምር ስራ ላይ ያገኛቸውን ኢትዮጵያዊ አነጋግሯል። ጽዮን ግርማ ታቀርበዋለች።
ጤፍ ከኢትዮጵያውያን አልፎ የዓለም የምግብ ምርጫ ከሆነ ከራርሟል። ከአድካሚው የምርምር ሂደት ባለፈ ለተፈጥሯዊ ችግሮች የተጋለጠ መሆኑ እንደ ሌሎች አዝርዕቶች የተፈላጊነቱን ያህል ገበያውን ማርካት ተስኖታል። እነዚህን ችግሮች መቅረፍ የኔቫዳ ዩኒቨርሲቲ ምርምር ዋነኛ ትኩረት መሆኑን ከተመራማሪዎቹ አንዱ ምትኩ አስፋው ይናገራሉ።
እንግዲህ ጤፍ ብዙ ጊዜ ሲነገር እንደምሰማው በእንግሊዝኛ አጠራር ኦርፋን ክሮፕስ ይሉታል። ይሄ ማለት ከሌሎች እንደ ስንዴና ሩዝ አይነት ዝርያዎች ሰብሎች ጋር ስታስተያየው ጤፍ ላይ የተሰራው የምርምር ስራ በጣም አናሳ ነው እና ከዛ አኳያ ብዙም የምርምር ስራ ያልተሰራበት በመሆኑ ሌሎች ሰብሎች ላይ ለምሳሌ የተቀረፉ ችግሮችን ለምሳሌ አሁን ስንዴና ሩዝ ላይ የመጋሸብ ችግር የምንለው 100% የጠፋበት ሁኔታ ነው ያለው። ጤፍ ላይ ግን ምርታማነቱን እስካሁን ማሳደግ ቢቻልም አሁን ኢትዮጵያ ውስጥ ነው ሰፊ ምርምር ስራ የሚሰራው። ያ በመሆኑም እንግዲህ ባለፉት 10 አመታት እንኳን የምርታማነታችን እንደ ሀገር በኢትዮጵያ ማለት ነው ከ10% በላይ ጭማሪ አሳይቷል። ይሄ ሆነው ኢትዮጵያ ውስጥ በነበሩ የምርምር ስራ በወጡ ዝርያዎች ማለት ነው። እንደዛም ሆኖ ግን ጤፍ ላይ ዋና ዋና የምንላቸው የምርት ማነቆች አሁንም አሉ። የመጀመሪያው መጋሸብ የሚባለው ነው እና መጋሸብ በእንግሊዝኛው ሎጂንግ ይባላል። ይሄ ጤፍ ላይ እስከ 45% የምርት ቅነሳ ያመጣል። በጣም ሰፊ እና ትልቅ ተጽዕኖ ያለው እንትን ነው።
በዩኒቨርሲቲው በዶክትሬት ዲግሪ የባዮኬሚስትሪ ትምህርታቸውን በመከታተል ላይ ያሉት ኢትዮጵያ ውስጥ በበርካታ ጤፍና ሩዝን በተመለከቱ ምርምሮች ተሳታፊ የሆኑት አቶ ምትኩ ጤፍን ከሚፈትኑት ችግሮች አንዱ መጋሸብ የሚባል ችግር መሆኑን ይናገራሉ።
መጋሸብ ማለት አሁን ጤፍን ለምሳሌ በሚዘራበት ሰዓት ላይ በተለይ መሬቱ ምቹ ከሆነና ጥሩ ማዕድን ካቅማ ነው ንጥረ ነገር ካገኘ ውሃ ካገኘ ጤፍ ያድጋል በደንብ። በሚያድግበት ሰዓት ላይ ከላይ ፍሬውም ብዛላውም ትልቅ ነው የሚሆነው። ነገር ግን በተፈጥሮ ጤፍ አገዳው በተለይም በሚበስልበት ሰዓት ላይ ሰብል ውስጡ ክፍት ነው፣ ቀጭን ነው፣ ክፍት ነው። ስለዚህ በቀላሉ በንፋስ ወይም በሆነ በዝናብ ሲመጣ የመውደቅ ባህሪ አለው እና መጋሸብ ማለት አድጎ አድጎ ሰብሉ ራሱን መሸከም ሲያቅተው መውደቅ ማለት ነው። በወደቀበት ጊዜ ምርት አይገኝም፣ ይቀንሳል። እንዳልኩህ በተጠና ጥናት እስከ 45% ድረስ ቅነሳል። ከዛም በላይ ሊበልጥ ይችላል ብዬ አስባለሁ። ይሄ የመጋሸብ ችግር ሌላም ትልቅ ችግር አለበት። አሁን ለምሳሌ መካናይዝድ የሆነ የግብርና ስራ በምናስብበት ሰዓት ላይ አንዱ ማነቆ ጤፍ ላይ የሚሆነው ይሄ ነው። ጤፉ ከወደቀ ኮምባይን ሃርቨስተሩ ሌሎች ማሽኖች በቀላሉ ስንዴና ሩዝ ላይ እንደምታየው በቀላሉ ገብቶ ሊሰሩ አይችሉም። ስለዚህ ተጽዕኖ በቀጥታ ምርት መቀነስም ነው፣ በሌላ በኩልም ደግሞ እንዲህ አይነት የመካናይዝድ የእርሻ እንቅስቃሴዎችንም ያውካል እና ትልቅ ችግር ነው ሎጂንግ ጤፍ ላይ።
ከመጋሸብ በተጨማሪ ገበሬዎች የልፋታቸውን ያህል እንዳያገኙ፣ ሸማቾችም የመሻታቸውን ያህል እንዳይቀርብላቸው የሚከለክላቸው ድርቅ ሌላ ችግር ነው። የተቋሙ የምርምር ሌላኛው ዓላማ ድርቅን መቋቋም የሚችል የጤፍ ዘር ማግኘት እንደሆነ ተመራማሪው ምትኩ አስፋው ይናገራሉ።
አንዱ ትልቁ ችግር አሁን ግብርናን በጣም እየፈተነ ያለው ድርቅ ነው። ድርቅ በጣም በብዙ መልኩ ነው እና ጤፍ ላይ ደግሞ ይብሳል። በእርግጥ ጤፍ የውሃ ሙሌት ማለት ነው ሎጂንግ ነው የሚባለው በውሃ ሲሞላ ውሃማ አካባቢዎችን የሚቋቋማል። ለምሳሌ አሁን ኢትዮጵያ ወደ ጎጃም ቢቸና አካባቢ ብንሄድ የጤፍ ማሳዎቹ እንደዛ ናቸው። በጣም ውሃ የተኛባቸዋል። እዛ ውስጥም ጥሩ ሆኖ ይበቅላል። ድርቅ ያለበት ቦታ ትሄድም ጤፍ ይበቅላል። ነገር ግን ድርቅ ያለበት ቦታ ላይ የምናገኘው ግን የጤፍ ምርት ግን የሚጠበቀው ያህል አይደለም። ስለዚህ እሱን በተመለከተ ደግሞ ቅድም መጀመሪያ ላይ የገለጽኩልህ ወደ 368 ከሚጠጉ የጤፍ የተለያዩ ዝርያዎች እነሱን የተለያዩ ቴክኒክ በመጠቀም በጣም ድርቅ ሊቋቋም የሚችል ዝርያ አግኝተናል። ያን ካገኘን በኋላ ያደረግነው ምንድነው የሜታቦሊዝም ፕሮፋይሊንግ እና የአርኤንኤ ሲኩዌንሲንግ መንገዶችን በመጠቀም ምን አይነት ጂኖች ናቸው እዛ ውስጥ ሚና እየተጫወቱ ያሉት አሁን ጂኖቹን የመለየት ፓዝዌውን የመለየትና ጤፍ በውስጡ ያለው ድርቅን የመቋቋም ካፓሲቲው ፊዚዮሎጂካሊ ወይ ደግሞ ባዮኬሚካል ፓዝዎቹ ምንድናቸው በውስጡ ምን አይነት አክተሮች አሉ ያን መለየት ለምን ይጠቅማል የሚቀጥለው ስቴፕ ላይ መንገዱ ክፍት ነው የሚሆነው ማለት ነው በሚቀጥለው ዝርያ ማሻሻያ ላይ ከዚህ ለምሳሌ ጂኖችን ከለየ ፓዝዎቹን ከለየ በቀላሉ እነሱ ማኒፕሌት በማድረግ አሁን የምታዩን በጣም ምርታማ ዝርያ ከዛ ደግሞ ድርቅን የሚቋቋም ማለት ነው አሁን በተፈጥሮ እኛ አሁን አይደንቲፋይ ያደረግነው የለየ ነው ዝርያ ድርቅን ይቋቋማል ምርቱም ጥሩ ነው ግን ከሌላው ጋር ተወዳድሮ ምርቱ ዝቅተኛ ነው ለምን አብዛኛው ግሎትን የሚጨርሰው ድርቅን በመቋቋም ነው ፊዚዮሎጂካሊና ባዮኬሚካሊ ማለት ነው ስለዚህ ይሄን በትክክል ካራክተራይዝ ማድረግና መንገዶችን ማወቅ በውስጥ እንዴት እንደሚሰራ መንገዱን መለየት ለምን ይጠቅማል የሚቀጥለው ዝርያችን ላይ ዝርያው ድርቅም ተቋቁሞ ከፍተኛ ምርትም የሚሰጥ እንዲሆን ያስችላል ማለት ነው።
ኢትዮጵያን ጨምሮ በጤፍ ላይ የሚደረጉ ምርቶችን በጥርጣሬ የሚያዩ በርካቶች ናቸው። ተፈጥሯዊነቱ እንዳይዛነፍ ከአዝርቶች ሁሉ ልዩ ያደረገውን ባህሪ እንዳያጣ የሚሰጉ ጥቂት አይደሉም። ተመራማሪው ግን የምርምሩ ሂደትም ሆነ ግብ የጤፍን ተፈጥሯዊ በረከቶች እንደማይጎዳ ይናገራሉ።
የሚገባ የሚጨመር ነገር የለም። ምንም አይነት ነገር አይጨመርም አይቀነስበትም። ይሄ ተፈጥሯዊ በሆነ መልኩ አሁን ለምሳሌ አንድ ነገር ላንሳልህ። በተፈጥሮ ለምሳሌ ካንድ ወላጅ ወደ ልጅ በሰውም በተክልም መረጃ የሚተላለፈው ዲኤንኤ በሚባል ሞለኪዩል ነው። ዲኤንኤ ጂን የሚባል ዩኒት አለው በራሄ የዲኤንኤ ስብስብ ማለት ነው። ጂኑ ተሰባስቦ ደግሞ ክሮሞዞም ይፈጠራል። የክሮሞዞም ስብስብ ደግሞ ጂኖም ይያል ይሄዳል እንትሮ ኦርጋናይዜሽኑ እና በተፈጥሮ ሴሎቻችን እንደተወለድን ጀምረው እስከሚሞት ድረስ አይቆዩም። መሃል ላይ የሚሞት ሴሎች አሉ። ሴል በሚሞትበት ሰዓት ላይ ወይ ደግሞ ምሳሌ አደጋ ደርሶ ሰውነታችን በሚተቀዱ ምሳሌ በሚጠገንበት ሰዓት ላይ ሁልጊዜ የሴል እንዳዲስ ይፈጠራሉ። ሲፈጠሩ በመሃላቸው ምን ይደረጋል? ዘረመሉ ይባዛና ይሰጣቸዋል። ኤግዛክት ኮፒው ማለት ነው። ግን ኮፒ በሚባዛበት ሰዓት ላይ ብዙ ነገር ያጋጥማል። ሊሰበር ይችላል። በተፈጥሮ ነው የምነግርህ። በዚህ ጊዜ ህይወት ያላቸው ነገሮች በውስጣቸው ምን አዘጋጅተዋል? የዲኤንኤ ዳሜጅ ሪፔር ፓዝዌይ አዘጋጅተዋል። ይታወቃል። በሳይንስ የሚታወቅ ነውና በሚሰበርባቸው ጊዜ ያን የሚጠግኑበት መንገድ አላቸው። አሁን ሳይንሱ እሱን ነው ኤክስፕሎይት ያደረገው። በተፈጥሮ የተሰበረ ዲኤንኤ የሚጠግኑበት መንገድ ላይ በማተኮር ያንተ ዝርያ የምትፈልገው ዝርያ የምትፈልገውን ባህሪ ይዞ እንዲወጣ የማስቻል ሂደት ነው እንጂ ወይ ተፈጥሮ ማገዝ ነው በቀላሉ።
ይሄ የምርምር ተቋም በዩናይትድ ስቴትስ ከሚገኙ የጤፍ አምራቾች ጋር ስላለው የሥራ ግንኙነት የተጠየቁት አቶ ምትኩ ይሄን መልሰዋል።
በጣም ጥሩ ጥያቄ ነው። ፋለን የሚባል አካባቢ አለ፣ ምናልባት አይተው ሊሆን ይችላል። እዛ አንድ ኦአስ የሚባል አንትል ካምፓኒ አለ። እኔ በግሌም ለቤቴ ከነሱ ጤፍ የሚገዛው
ጃንጌቶ።
አዎ። እና ሶዬ ከፍተኛ ድጋፍ ነው ያገኘ ነበረው ከዚህ ዩኒቨርሲቲ። ምክንያቱም ይሄ ዩኒቨርሲቲ የጤፍ ምርምር ስራ ከጀመረ ቆይቷል። ይሄ መጀመሪያው አይደለም። አሁን በጣም አግሬሲቭሊ መሄድ ተጀምሮበት ነው እንጂ ከዚህ ቀደም ዝርያዎችን የመለየት የማላመድ ስራዎች ነበሩ። እና ያ አሁን ባለው ሁኔታ ያን ያህል የተጠናከረ ከዚህ ከጤፍ አምራቾች ጋር የተጠናከረ ግንኙነት ባይኖርም መጠነኛ እንትኖች እኔ በግሌ ቦታውን አውቀዋለሁኝ። ይሄን እንገናኛለን። ቦታዎችን የማወቅ ሰዎችን የማወቅ እና ሄዶ እርሻቸውን የማየት እና ኢንፎርማሊ ሀሳቦችን መቀየር ሊኖር ይችላል። ግን የፕሮጀክቱ ግን አጠቃላይ አላማ ምንድን ነው? አሁን እኛ በዚህ በመጀመሪያው የፕሮጀክታችን ኮምፖነንት የለየናቸው ዝርያዎች አሉ። ቀጥታ ወደ መስክ ገብተው ተፈትሸው ወደ ምርት ሊገቡ የሚገባቸው ማለት ነው። እነሱ ወደ 20 የሚጠጉ ለይተናል። የእኛ የፕሮጀክት ኮምፖነንት በመሆኑ ሌሎች እነ ዶክተር ሶሎሞን እና ዶክተር ዋሊዳ የሚሰሩበት ስራ ማለት ነው። እኛ ከዚህ የለየናቸው እነሷ መስክ ላይ የፈተሿቸው ነው እና ከአንድ አመት በኋላ ወደ አርሶ አደሩ እንዲሄድ የማድረግ ነው። ወደ እርሻው እንዲገባ የማድረግ ስራ ነው የሚሰራው። እንደሚንታይም በዚህ በምንሰራው በጂኖ ማኒፕሌሽን እና በመሰል ስራዎች የምንሰራቸው ነገሮች ዝግጁ ሲሆኑ አልቲሜትሊ ለእነሱ ነው የሚሄደው እና መንገዱ ዝግ አይደለም ልንፈልግ።
ከኢትዮጵያውያን ጋር ለዘመናት የኖረው ጤፍ ወደ ዩናይትድ ስቴትስ በ1970ዎቹ ከዘለቀ ወዲህ ተወዳጅነቱ አድጎ በአሁኑ ሰዓት አይዳሆና ኔቫዳን በመሳሰሉ ግዛቶች ትልልቅ የጤፍ ማሳዎች እንዲመሰረቱ ምክንያት ሆኗል።
አድማጮች አሁን ማሳሰቢያ ይኖረናል። በተለያዩ ፕሮግራሞቻችን በሰማችኋቸውም ሆነ ሌሎች አንገብጋቢ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ ያሏችሁን አስተያየቶች ቀደም ብለን እንደገለጽ ነው እንድትልኩና እንደምናስተናግድ ለመግለጽ ነው። በፕሮግራማችን በተከታተላችኋቸው በተጨባጭ በስርጭታችን በተሰሙ ዝግጅቶች ይዘትና አቀራረብ ላይ ያተኮሩ በመረጃ የተደገፉ አስተያየቶች፣ ገንቢ ትችቶች ጭምር በመላክ ከምታቀርቧቸው ሀሳቦች በተጨማሪ በሌሎች ጉዳዮች ላይ የምታቀርቧቸው አስተያየቶችም ከጥላቻ ስሜት የራቁና በተቻለ መጠን ገንቢ ቢሆኑ በሆኑ ጭብጦች ላይ ቢያተኩሩ በተለይም ለመከራና ችግር የተዳረጉ ወገኖችን ስቃይ ለማቅለል እንዲሁም በሌሎች ማናቸውም መንገዶች ሕይወትን ለማሻሻል የታለሙ እንዲሆኑ እናበረታታለን። ነጻው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። ቪኦኤ የኢሜይል አድራሻችን horn@voanews.com ነው። ተሳተፉ። አሁን የዕለቱን ርዕሰ አንቀጽ እናሰማችሁ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በኢራቅ የሚገኘው የዩናይትድ ስቴትስ ተልእኮ ከአሁን ቀደም ከነበረው ወታደራዊ ተልእኮ ወደ ኢራቅ የጸጥታ ኃይሎች አማካሪነትና ድጋፍ ሰጪ ኃይልነት ተሸጋግሯል ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ዩናይትድ ስቴትስ ኢራቅና ሶሪያ የቀረውን ኃይሏን አስመልክቶ ያላትን አቋም ባመላከተበት ሀተታው ቁጥሩ ከ2500 በላይ ከሚደርሰው ኢራቅ ውስጥ ከሚገኘው የዩናይትድ ስቴትስ ቀሪ ኃይል 1000 ያህሉ በዩናይትድ ስቴትስ የሚመራው ዓለም አቀፍ ጥምረት ሶሪያ ውስጥ በእስላማዊ ጽንፈኛ ቡድኑ አይኤስአይኤስ ላይ በማካሄድ ላይ ያለው ኦፕሬሽን ኢንሄረንት ሪዞልቭ የተባለው ዘመቻ አካል መሆኑንም ይዘረዝራል። በአካባቢው የተሰማራ የዩናይትድ ስቴትስ ኃይል ከአይኤስአይኤስ ብቻ ሳይሆን ከሌሎችም ሊቃጡ ለሚችሉ አደጋዎች አሁንም የተጋለጠ ነው ያለው ርዕሰ አንቀጽ እንደ አውሮፓውያን የቀን አቆጣጠር በጥር ወር የመጀመሪያ ሳምንት ውስጥ የአሜሪካ ወታደሮች በኢራቅና በሶሪያ የሚገኙ የጦር ሰፈሮች ተከታታይ ጥቃቶች ኢላማ እንደነበሩ አስታውሰው ከእነዚህ መካከል በምዕራብ ኢራቅ በሚገኘው የአይን አልሳድ የአየር ኃይል ጦር ሰፈር አቅራቢያ ባለው የዩናይትድ ስቴትስ ጦር ኃይል ላይ የተነጣጠሩት ሁለት ፈንጂ የጫኑ ሰው አልባ አውሮፕላኖች ወይም ድሮኖች አንዱ መሆኑንም አመልክተዋል። የአየር ኃይል ጦር ሰፈሩ መከላከያዎች ሁለቱንም ድሮኖች ማውደማቸውን፣ በተጨማሪም በሰሜን ምስራቅ ሶሪያ ያለ ግሪን ቪሌጅ በመባል የሚታወቅ መጠነኛ ቁጥር ያለው የዩናይትድ ስቴትስና የዓለም አቀፉን ህብረ ብሔራዊ ጥምር የጦር ወታደሮች የሚያስተናግድ የጦር ሰፈር በውስጡ ካሉ የሲቪል ተቋማት አካባቢ በተዘዋዋሪ የተፈጸመ ጥቃት እንደተቃጣበትም አስረድቷል። ጦር ሰፈሩ የሶሪያ ዲሞክራሲያዊ ኃይሎች በመባል የሚታወቀው ቡድን ይዞታ ነው። ርዕሰ አንቀጹ በመቀጠልም ጥቃቶቹ የደረሱት በሺዎች ለሚቆጠሩ የአሜሪካ ወታደሮች ላይ ግድያዎችና ሌሎች ጉዳቶች ተጠያቂ የሆነው የኢራኑ እስላማዊ አብዮት የክብር ዘብ ከድስ መሪ ኢራናዊው ጄኔራል ቃሲም ሱሌይማኒ በዩናይትድ ስቴትስ ኃይሎች በተነጣጠረ ጥቃት የተገደሉበት ሁለተኛ ዓመት እየታሰበ በነበረበት ሰሞን መሆኑንና እንዲሁም ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ2019 የኩርድስ ኃይሎችን በውጭ አገር አሸባሪ ድርጅትነት ብላ መሰየሟን አስታውሷል። በቅርቡ በኢራንና ሶሪያ በሚገኘው ጦራቸው ላይ የተፈጸሙት ጥቃቶች በኢራን በሚደገፉት ታጣቂዎች ከተቃጡት ጋር በእጅጉ የተመሳሰሉ ናቸው ሲሉ የዩናይትድ ስቴትሱ የመከላከያ ሚኒስትር ቃል አቀባይ ጆን ኪርቢ የተናገሩትን የጠቀሰው የዕለቱ ርዕሰ አንቀጽ በክትትላችን የደረስንበት ግምት እነኚህ ቡድኖች ለጥቃቶቹ ተጠያቂዎች መሆናቸውን ነው ያሉበትንም አስታውሰዋል። ቃል አቀባይ ኪርቢና ኦፕሬሽን ኢንሄረንት ሪዞልቭ የተባለው የዩናይትድ ስቴትስ ጦር ኃይሎች የተቀናጀ የጋራ ግብረ ኃይል አዛዥ ሜጀር ጄኔራል ጆን ብሬናን በተመሳሳይ በሰጧቸው አስተያየቶች የአሜሪካ ጦር ራሱን እንደሚከላከልና ይህንኑም ተግባራዊ እንደሚያደርግ ተናግረዋል። ዓለም አቀፉ ጥምረት ራሱንና አጋሮቹን ከማናቸውም የጥቃት ስጋቶች የመከላከል መብቱ የተጠበቀ ሲሆን የእነኝን ኃይሎች ደህንነት ለመጠበቅም የሚቻለውን ሁሉ ማድረጉን ይቀጥላል ያሉት ሜጀር ጄኔራል ብሬናን የጥምረቱ ሰራዊት በኢራቅና በሶሪያ በሚገኙት ኃይሎቻችን ላይ በኢራን በሚደገፉት ሚሊሻዎች የሚሰነዘሩ ዛቻዎች አሁንም ቀጥለዋል ብለዋል። እነዚህ ጥቃቶች የጥምረት ጦሩ አጋሮቻችን በአይዚስ ወይንም ዳኢሽ ላይ ዘላቂ ድል ይጎናጸፉ ዘንድ የያዘውን የማማከርና የመርዳት ተልእኮ የሚያደናቅፍ አደገኛ ሥራ ነው ሲሉ የጦር ኃይሉ አዛዥ የተናገሩትን በመጥቀስ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ለዛሬ ረቡዕ ምሽት ያዘጋጀውን ፕሮግራም እዚህ ላይ አበቃ። ነገ ከምሽት 3 ሰዓት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ፣ የቅንብሩ ባለሙያ ኤልያስ አስማረ ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን በዚሁ እንሰናበታለን። ነገ ምሽት እንገናኝ። ሰላም፣ ደህና ደሩ። Thank you.